ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ምሽት ጥቅምት 17 2016 ዓ.ም መሰናዶ ጀመረ። በኢትዮጵያ ዓለም አቀፍ የሰብአዊ መብቶች ጥሰት ምርመራ እንዲቀጥል የተባበሩት መንግስታት ድርጅት የባለሙያዎች ቡድን ጠየቀ።
አካባቢዎች ከኢትዮጵያ መከላከያ ሰራዊት ውጭ ያሉትን ኃይሎች እና በሰሜን ትግራይ በኩል ደግሞ ኃይሎች ተይዞ ነው ያሉት እና በዚህ ምክንያት የሰብአዊ መብት ጥሰቶች አሁንም እየቀጠሉ ነው ያሉት። እነዚህ አካባቢዎች ላይ አሁንም ጾታዊ ጥቃት፣ ሰዎችን አፍነው የመውሰድ የመሳሰሉትን ወንጀሎች አሁንም
የሰማችኋቸው በትግራይ የሲቪል ማህበረሰብ ድርጅቶች ስራ አስፈጻሚ አቶ ያሬድ በርሀ ናቸው። በዚህ ጉዳይ ዘገባለን። በሌላ በኩል ኢትዮጵያ ከቀይ ባህር ፎረም መገለሏ የወደብ ጥያቄዋን አጠናክሮታል።
አርኤስኤፍ የሚባል ማለት ነው እና በዚህ ውስጥ ግብጽ አለች። ሶስቱ የቀይ ባህር ፖርት ሀገራቶች የምንላቸው የወደብ ሀገራቶች ኤርትራን ጨምሮ፣ ጅቡቲን ጨምሮ፣ ሶማሌን ጨምሮ እነዚህ አባላት ያሉበት እና ከዛኛው የቀይ ባህር ማዶ ደግሞ እነ ጆርዳን፣ የመን እና ሳውዲ ያሉበት አንድ ማዕከል ተፈጥሯል ማለት ነው። ይሄ ማዕከል እንግዲህ ኢትዮጵያን ስጋት ላይ ጥሏታል።
የሰማችኋቸው በውጭ ጉዳይ ኢንስቲትዩት የመካከለኛው ምስራቅ ከፍተኛ ተመራማሪ ዶክተር ሙሐመድ ሰኢድን ነው። እሳቸውንና እንዲሁም ደግሞ የአፍሪካን ቀንድ ፖለቲካን በቅርበት የሚከታተሉት ኤርትራዊው አቶ ዮሐንስ ክፍሌን አነጋግረን ያሰናዳነው ዘገባ ለምሽቱ ከያዝናቸው መሰናዶች መካከል ናቸው። የሙዚቃ ቃናም ይከተላል። ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን፣ እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የምሽቱ መሰናዶ በመምራት ኤደን ገረመው፣ ጽዮን ግርማ በዋና አዘጋጅነት፣ ብርሃን ኃይሉ ስርጭቱን በማቀናበር እስከ ምሽቱ 4 ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁን ታመሹ ዘንድ በአክብሮት እየጋበዝን አሁን ከአለም ዙሪያ ወደ ተሰባሰቡ ዜናዎች እንሻ ይቀራለን።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎችን ማሰማችሁ ደረጀ ደስታ ነኝ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ እንዳይካሄድ ማሳሰቢያ ሰጥተውበት የነበረውና ዛሬ ቅዳሜ ጥቅምት 17 ቀን 2016 ዓ.ም ሊካሄድ የታቀደው የህወሓት ካድሬዎች ስብሰባ ዋና አጀንዳ ለነገ እንደተላለፈ ምንጮች ገለጹ። ዛሬ መቀሌ ከተማ የሰማዕታት ሐውልት በተካሄደ ስብሰባ ላይ ስለ ስብሰባው አካሄድና ተሳታፊዎች ዝርዝር መታየቱን በስብሰባው ላይ የተገኙ ምንጮች ገልጸውልናል። ሙልጌታ አጽብሃ አጭር ዘገባ አለው።
በትግራይ ክልል የሚንቀሳቀሰው ህዝባዊ ወያነ ሐርነት ትግራይ ህወሓት ዛሬ በመቀለ ከተማ ሰማዕታት ሐውልት አዳራሽ ጠርቶት በነበረው ስብሰባ ላይ የተገኙት ተሳታፊዎች የስብሰባው አካሄድ ውይይት ማድረጋቸው በቦታው ተገኝተው የነበሩ ምንጮች ገልጸዋል። ስማቸው እንዲጠቀስና ድምጻቸው እንዳይሰማ የጠየቁ አንድ ተሳታፊ ስብሰባው የሰማዕታት ሐውልት አዳራሽ ዛሬ ጧት ከቀትር በኋላ 9 ሰዓት እንደሚጀመር እንደተገለጸላቸው ነግረውኛል። በተጠቀሰው ሰዓት ስብሰባው ወደሚደረግበት አዳራሽ ቢሄድም ከተሳታፊዎች ውጭ መግባት እንደማይቻል ስለተነገረኝ ወደ ውስጥ መግባት አልቻልኩም። ሆኖም ስብሰባው እስከሚጠናቀቅ በአካባቢው ቆይቼ ከስብሰባው ሲወጡ ካገኘኋቸው ተሳታፊዎች ባገኘሁት መረጃ መሰረት ስብሰባው መካሄድ እንደሌለበት ትናንት ማሳሰቢያ የሰጡት የክልሉ ጊዜያዊ አስተዳደር ፕሬዚደንትና የፓርቲው ስራ አስፈጻሚ ኮሚቴ አባል አቶ ጌታቸው ረዳ በስብሰባው ላይ እንዳልተገኙ ገልጸዋል። ከተሳታፊዎች ውስጥ አስተያየት እንዲሰጡኝ በዛ ያሉ ሙከራዎች ያደረኩ ሲሆን ፈቃደኛ ሆነው ያነጋገሩኝ አንድ ሰው ብቻ ናቸው። እኚሁ አስተያየት ሰጪ ዛሬ ከቀትር በኋላ የነበረው ስብሰባ የፓርቲው ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል እንደመሩትና ከ600 በላይ ተሳታፊዎች እንደነበሩ ነግረውኛል። በፓርቲው ላይ ያጠላው አደጋ ምንድነው የሚለው በዋና የስብሰባ አጀንዳነት መቀረጹና ይህም በነገው ዕለት ላይ ውይይት እንደሚደረግበት ስምምነት ላይ መደረሱን የመረጃ ምንጩ ነግረውኛል። ይህ የህወሓት ካድሬዎች ስብሰባ የትግራይ ህዝብ ካለበት ችግር ለመውጣት የሚያደርገው ጥረት የሚያውቅ ተግባር እንደሆነ የገለጹት የትግራይ ክልል ግዚያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ሊገታ ይገባል በማለት ትናንት መግለጻቸው ይታወቃል። እንዲሁም የግዚያዊ መንግስቱን ስራ በሚያደናቅፉትም ላይ አስተዳደራቸው አስቸኳይ እርምጃ እንደሚወስድ ፕሬዝዳንቱ ማስጠንቀቃቸው ይታወሳል። ህወሓት የፓርቲ ህጋዊ ሰውነቱ ዳግም እንደማይመለስለት በምርጫ ቦርድ ውሳኔ መተላለፉና ፓርቲውም የውሳኔ መቃወሙ ከዚህ ቀደም መዘገባችን ይታወሳል። በጉዳዩ ከፓርቲው ከፍተኛ አመራሮች በአካልና በስልክ ተጨማሪ ማብራሪያ ለማግኘት ያደረኩት ጥረት ለጊዜው አልተሳካም። ለአሜሪካ ድምጽ ሙልጌታ ጽባህም መቀለም።
እስራኤል በጋዛ የምታደርገውን የአየርና የምድር ጥቃቷን በማስፋፋት በርካታ የመሬት ውስጥ መተላለፊያ ዋሻዎች፣ ምሽጎችንና የመገናኛ አውታሮችን ማውደሟን አስታወቀች። እስራኤል በመታካይደው ስትራቴጂክ ጦርነት እየተራመደች ነው ያሉት የሰራዊቱ ቃል አቀባይ ወታደሮቿ በተሰማሩበት ይቆያሉ ብለዋል። የእስራኤል መከላከያ ባለስልጣናት ቴል አቪቭ ምግብ፣ ውሃና መድኃኒት የጫኑ የጭነት ተሽከርካሪዎች ዛሬ ቅዳሜ ወደ ጋዛ እንዲገቡ ትፈቅዳለች ብለዋል። ይህ መባሉ ቢያንስ አነስተኛ ዳታ ይገባበታል በሚባለውና ከግብጽ ጋር በሚዋሰነው አካባቢ የቦምብ ድብደባው ጋብ ሊል እንደሚችል ፍንጭ መሰጠቱ ተነግሯል። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ትናንት አርብ በእስራኤልና በሐማስ ታጣቂዎች መካከል አፋጣኝ የሰብአዊነት ተኩስ አቁም እንዲደረግ ጠይቋል። እስራኤል ለሊቱን ባካሄደችው የአየር ድብደባ በአየር ለሚሰነዘሩ የሐማስ ጥቃቶች ይውላሉ የተባሉትን መሳሪያዎች መደብደቧን ገልጻለች። እስራኤል በጋዛ የምታደርገውን የአየርና የምድር ጥቃት እያሰፋች ባለችበት ወቅት እግረኛ ወታደሮቿን ወደ ጋዛ ለማስገባት እየተዘጋጀች ያለችውን የእስራኤል ጦር ሐማስ በሙሉ ኃይሉ ለመጋፈጥ ቃል ገብቷል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ኢራን ውስጥ የሂጃብ ህግ ጥሰሻል በሚል እሁድ መስከረም 2016 ፖሊሶች ባደረሱት ጉዳት ሆስፒታል የከረመችው የ16 ዓመቷ ኢራናዊት አርሚታ ጌራቫንድ ህይወት ማለፉን የኢራን ዜና አገልግሎት ዛሬ ቅዳሜ አስታውቋል። ጌራቫንድ ጉዳቱ የደረሰባት በባቡር ስትጓዝ በነበረበት ወቅት ከስነ ምግባር ፖሊሶች ጋር በተፈጠረው ግጭት መሆኑ ተነግሯል። በተመሳሳይ ሁኔታ ባለፈው ዓመት መስከረም በፖሊስ ቁጥጥር ስር ያለች ህይወቷ ያለፈው የ22 ዓመቷ ማሻ አሚኒ ኢራን ውስጥ ለአመታት ታይቶ ለማይታወቅ ውራት ለቆየው ህዝባዊ ተቃውሞ ምክንያት ሆና መቆየቷ ይታወሳል። ዩናይትድ ስቴትስ ሜን ክፍለ ግዛት ውስጥ ባለፈው ረቡዕ በከፈተው የጅምላ ተኩስ 18 ሰዎችን ገድሎ 13ቱን በማቁሰል ሲታደን የቆየው ሮበርት ካርድ ትናንት ምሽት ሞቶ ተገኝቷል። ባለስልጣናት ራሱን በጥይት መቶ ገድሏል ያሉት የካርድ አስክሬን የተገኘው ትናንት አርብ ከምሽቱ ለ2 ሰዓት ሩብ ጉዳይ ላይ በሜን ግዛት ሊዝቦን ፎልስ ቸርች ውስጥ በሚገኝ አንድሮስ ኮጊኒ ወንዝ ዳርቻ መሆኑን ተናግረዋል። የአእምሮ ጤንነት እክል እንደነበረው የተነገረለት የ40 ዓመቱ ካርድ ህግ አስከባሪ ባለስልጣናት ራሱን ከመግደሉ በፊት ለወንድ ልጁ ትቶ የሄደ ማስታወሻ መኖሩን ቢገልጹም ዝርዝሩም ሆነ ግድያውን የፈጸመበት ግልጽ ምክንያት እስካሁን አልታወቀም ሲል የአሶሲየትድ ፕሬስ ዘገባ አመልክተዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ከዓለም ዙሪያ ለተሰባሰቡ ዜናዎች አመሰግናለሁ። በመከታተል ላይ የምትገኙት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ውስጥ ከዋሽንግተን ዲሲ የሚተላለፍላችሁን የቅዳሜ ምሽት ጥቅምት 17 2016 ዓ.ም መሰናዷችንን ነው። ለምሽቱ ወደ ያዝናቸው ዘገባዎች እንሻገር። በኢትዮጵያ ዓለም አቀፍ የሰብአዊ መብቶች ጥሰት ምርመራ እንዲቀጥል የተባበሩት መንግስታት ድርጅት የባለሙያዎች ቡድን ጠየቀ። በተባበሩት መንግስታት የሰብአዊ መብቶች ምክር ቤት የተቋቋመው የባለሙያዎች ቡድን በኢትዮጵያ ዓለም አቀፍ የሰብአዊ መብቶች ጥሰት ምርመራ እንዲቀጥል ጥሪ አቅርቧል። በሰሜን ኢትዮጵያ ጦርነት በሁሉም ተፋላሚ ኃይሎች ጭካኔ የተሞላባቸው ዘርፈ ብዙ ግፎች እንደተፈጸሙ የገለጸው ቡድኑ እንዲህ አይነት የመብት ጥሰቶች ወደፊትም ሊቀጥሉ እንደሚችሉ የባለሙያዎች ቡድኑ ኃላፊ መሐመድ ቻንዴ ኦትማን አሳስቧል። በትግራይ ክልል የሚገኝ አንድ ሲቪል ማህበረሰብ ድርጅቶች ህብረትም በሰሜን ኢትዮጵያ ጦርነት ወቅት በክልሉ ተፈጽሟል ያላቸውን የጦር ወንጀሎችና የሰብአዊ መብት ጥሰቶች ክልልተኛ በሆኑ ዓለም አቀፍ አካላት እንዲጣሩ ጠይቋል። በጉዳዩ ለአሜሪካ ድምጽ ቃለ መጠይቅ የሰጡት የሲቪል ማህበረሰብ ድርጅቶቹ ህብረት ስራ አስፈጻሚ አቶ ያሬድ በረሀ በጦርነት ወቅትም ይሁን አሁንም ድረስ በክልሉ እየተፈጸሙ ላሉት የሰብአዊ መብት ጥሰት ፍትህና ተጠያቂነት ሊረጋገጥ ይገባል ብለዋል። ገብረ ሚካኤል ገብረ መድህን ዝርዝር አለው።
የተባበሩት መንግስታት በኢትዮጵያ የተፈጸሙ የሰብአዊ መብቶችን ጥሰት ለመመርመር ያቋቋመው ዓለም አቀፍ የባለሙያዎች ቡድን በኒውዮርክ ለተካሄደው 78ኛው የመንግስታቱ ድርጅት ጠቅላላ ጉባኤ የመጨረሻ ሪፖርቱን ሲያቀርብ በሰሜን ኢትዮጵያው ጦርነት በሁሉም ተፋላሚ ኃይሎች ጭካኔ የተሞላባቸው ዘርፈ ብዙ ግፎች እንደተፈጸሙ አስታውቋል። እነዚህ ግፎችና የጭካኔ ድርጊቶች የፕሪቶሪያው ስምምነት ከተፈረመው በኋላም እንደቀጠሉ የገለጹት የባለሙያዎች ቡድኑ ኃላፊ መሐመድ ቻንዴ ኦትማን ለወደፊቱም ሊቀጥል እንደሚችል ስጋታቸውን ጠቁመው በኢትዮጵያ ዓለም አቀፍ የሰብአዊ መብቶች ጥሰት ምርመራ እንዲቀጥል ጥሪ አቅርበዋል። በተመሳሳይ የትግራይ የሲቪል ማህበረሰብ ተቋማት ህብረት ስራ አስፈጻሚ አቶ ያሬድ በርሀ ለአሜሪካ ድምጽ እንደተናገሩት የፕሪቶሪያው የሰላም ስምምነት በህወሓትና በኢትዮጵያ መንግስት መካከል ከተፈረመም በኋላ በክልሉ የሰብአዊ መብቶች ጥሰት መፈጸሙን ቀጥሏል።
አሁንም የትግራይ አካባቢዎች ከኢትዮጵያ መከላከያ ሰራዊት ውጭ ያሉትን ኃይሎችና በሰሜን ትግራይ በኩል ደግሞ በኤርትራ ኃይሎች ተይዞ ነው ያሉትና በዚህ ምክንያት የሰብአዊ መብት ጥሰቶች አሁንም እየቀጠሉ ነው ያሉት። እነዚህ አካባቢዎች ላይ አሁንም ጾታዊ ጥቃት፣ ሰዎችን አፍነው የመውሰድ የመሳሰሉትን ወንጀሎች አሁንም ሰብአዊ መብት ጥሰቶች እና ረገጣዎች አሁንም እየተፈጸሙ ነው ማለት ነው። ስለተፈረመ ብቻ ትግራይ የሚገባውን አቴንሽን እያገኘ አይደለም። ሁለተኛ ስደተኞችና ተፈናቃዮች ወደ ነበሩበት አካባቢ መመለስ አልቻሉም። በዚህ ምክንያት የሰብአዊ ቀውስ ሁኔታው በምናይበት ጊዜ ከባለፈው ዓመት በባሰ መልኩ እየቀጠለ ነው ያለው ማለት ነው። ሰብአዊ እርዳታ እንዲገባ ነው። ነገር ግን የትግራይ ህዝብ አሁን ወደ 90% አካባቢ እርዳታ ጠባቂ ሆኗል። በጦርነቱ ምክንያት ማለት ነው። እርዳታው ሰብአዊ እርዳታ የማግኘት መብት አለው። ነገር ግን ሰብአዊ እርዳታ እየቀረበ አይደለም። ይሄ በራሱ በህይወት የመኖር መብቱ እየተነፈገ ነው ማለት ነው።
በሰሜን ኢትዮጵያው ጦርነት የተለያዩ የሰብአዊ መብቶች ጥሰት እንደተፈጸሙ በምርመራው ያረጋገጠው የተባበሩት መንግስታት ዓለም አቀፉ የባለሙያዎች ቡድን በመብቶች ጥሰት ላይ ተጠያቂነት እንዲሰፍንም ጠይቋል። የተባበሩት መንግስታት የሰብአዊ መብቶች ምክር ቤት በጦርነቱ ተፈጽመዋል የሚባሉትን የመብቶች ጥሰት ለመመርመር ያቋቋመው ዓለም አቀፍ የባለሙያዎች ቡድን የሥራ ጊዜው ከሁለት ሳምንታት በፊት እንዳበቃ ይታወቃል። የቡድኑ እድሜ እንዲራዘም አለመደረጉ አግባብ እንዳልሆነ ኮሚሽኑ ገልጿል። አቶ ያሬድ በርሀ በበኩላቸው በባለሙያዎች ቡድኑ ሲከናወን የቆየውን ጨምሮ በዓለም አቀፍ ደረጃ ተጀምረው የነበሩ እንቅስቃሴዎች መቆማቸው ትክክል እንዳልሆነ ተችቷል። በትግራይ ክልል ቀደም ሲል የተፈጸሙትና እየተፈጸሙ ናቸው ያሏቸውን የመብቶች ጥሰት ዓለም አቀፉ ማህበረሰብ ትኩረት እንዲሰጣቸውም ጠይቀዋል።
እኛ እያስተላለፍ ነው ያለን ጥሪ ትግራይ ላይ የነበረውን ጦርነት ገፊ የሚባል ምናልባትም በ21 ክፍለ ዘመን ይታያል ተብሎ የማይጠበቅ የሰብአዊ መብት ጥሰትና ረገጣ ትግራይ ላይ ተፈጽሟል። ይሄ ተጠያቂነትን የሚያስከትል እስከሆነ ድረስ የዓለም ማህበረሰብ ትግራይ ላይ እየተፈጸመ ወይም ትግራይ ህዝብ ላይ እየተፈጸመውን ሰብአዊ መብት ጥሰት በዓለም አቀፍ ማህበረሰብ እንደተፈጸመ ነው የሚቆጠረው እና አፍሪካ ውስጥ ሰብአዊ መብት ሲባል የሁሉም ስለሆነ ማለት ነው። ከዚህ አንጻር ተጠያቂነት የማረጋገጡ ጉዳይ የአገር ውስጥ አክተሮች ብቻ የሚመለከት ጉዳይ ሳይሆን የዓለም አቀፍ ማህበረሰብ የሚመለከት ስለሆነ ይህን ግዴታው እንዲወጣ ነው። ይህን ግዴታው ከመወጣት አንጻር በተለይም እስካሁን በተባበሩት መንግስታት ድርጅት የሰብአዊ መብቶች ካውንስል የተቋቋመው የሰብአዊ መብቶች አጣሪ ቡድን ተቋቁሞ የምርመራ ስራውን ሲሰራ ነበረ። ነገር ግን ምክንያቱ በማይታወቅ ቡድኑ እየጠየቀ እያለ ሰብአዊ መብቶች ካውንስል የስራ ጊዜውን ሊያራዘም አልቻለም። ይሄ ደግሞ ምርመራውን በአግባቡ አካሂዶ ተጠያቂነት እንዳያረጋግጥ የሚያደርግ ነው የሚሆነው ማለት ነው። ስለዚህ ይሄ ድጋሜ ሊታይ የሚገባው ነገር ነው።
የኢትዮጵያ መንግስት በሰሜን ኢትዮጵያው ጦርነት ወቅት ተፈጽመዋል የተባሉትን የሰብአዊ መብቶች ጥሰት በሽግግር ፍትህ ለማየት ማቀዱንና ለዚህም የሽግግር ፍትህ ፖሊሲ እያዘጋጀ እንደሆነ አስታውቋል። የትግራይ ክልል ጊዜያዊ አስተዳደር በበኩሉ በኢትዮጵያ ሊተገበር በታቀደው የሽግግር ፍትህ ስርዓት ላይ ጥያቄዎች እንዳሉት ገልጿል። አሁን በሀገሪቱ ያሉት የፍትህ ተቋማት የገለልተኝነት ችግር እንዳለባቸው ጊዜያዊ አስተዳደሩ አስታውቋል። የትግራይ ሲቪል ማህበረሰብ ድርጅቶች ህብረት ስራ አስፈጻሚው አቶ ያሬድ በርሀም በዚህ ሐሳብ ይስማማሉ።
በቂ አቅምም ነጻነትም ገለልተኝነትም አይታይባቸውም። ይሄን ማድረግ የሚያስችል ቁመና የላቸውም ብሎ መውሰድ ይቻላል። ከአቅም አንጻር ቢሆን በትግራይ ላይ የተፈጸሙትን የሰብአዊ መብት ጥሰቶችን ለምሳሌ ብንወስድ በጣም ውስብስብ የሆኑ ጥሰቶች ናቸው። ይህን የመመርመርና ተጠያቂነትን የማረጋገጥ አቅም አላቸው ብሎ መውሰድም አይቻልም። በሶስተኛ ደረጃ ደግሞ በተለይ ዓለም አቀፍ አክተሮች ተጠያቂ የሚያደርግ መንገድም የለም። በዚህ ኤርትራን ለምሳሌ ወይም ኤርትራ ኃይሎችን ተሳትፎ ተጠያቂነት ለማረጋገጥ የማያስችል ሁኔታ ይፈጠራል፣ ክፍተት ይፈጠራል እንደማለት ነው። በአራተኛ ደረጃ ኢቨን ከአንዳንድ ወንጀሎች አንጻር ስናየው ኢቨን የኢትዮጵያ ሕግ ራሱ የማይሸፍናቸው እንደ ወንጀል የማይቀበላቸው ሁኔታዎች አሉ። ለምሳሌ ሰብአዊነት ላይ የተፈጸመ ወንጀል የሚባለውን ብንወስድ የኢትዮጵያ ሕግ አያውቀውም። አሁን ደግሞ እንደ አዲስ ሕግ አሻሽሎ ተጠያቂነት ማረጋገጥ ይቻላል ብሎ ማሰብ አይቻልም። ምክንያቱም የወንጀል ሕግ ደግሞ ተመልሶ ወደኋላ ተጠያቂነትን ማረጋገጥ ስለማይቻል ማለት ነው። ስለዚህ ብዙ ምክንያቶች አሉ። የአገር ውስጥ ተቋማት የምርመራ ስራው መስራት የማይችሉበት ወይም በተለይም ደግሞ ገለልተኛ ሆነው ነጻ ሆና ገለልተኛ ሆነው ተጠያቂነትን እና ፍትህን ማረጋገጥ የማያስችሉ ሁኔታዎች አሉ ማለት ነው።
ከዚህ ቀደም በሽግግር ፍትህ ጉዳይ አስተያየት የሰጡት የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በበኩላቸው የሽግግር ፍትህ ፖሊሲው ገና በዝግጅት ምዕራፍ ላይ እንዳለ ገልጸው በሂደቱ ላይ ትችቶች የመቅረባቸውን ተገቢነት ተቃውመዋል። ከገለልተኝነት ጋር የተያያዙ የአካሄድ ጥያቄዎችም ምላሽ የሚያገኙት በፖሊሲው እንደሆነ ጠቁመዋል። በፖሊሲው ዝግጅት ሂደትም ላይ የትግራይ ክልልን ጨምሮ ሁሉም ክልሎች እንደተሳተፉ አውስተዋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
የቅዳሜ ምሽት ጥቅምት 17 2016 ዓ.ም ምረት መስተናግዳችን ይቀጥላል። ኢትዮጵያ ከቀይ ባህር ፎረም ኢትዮጵያ ከቀይ ባህር ፎረም መገለሏ የወደብ ጥያቄዋን አጠናክሮታል። በቀይ ባህር አካባቢ ያለው አሁናዊ ተለዋዋጭ ሁኔታ ኢትዮጵያን ለጂኦፖለቲካዊ ተጋራጭነት ስጋት እንደሚዳርግ በውጭ ጉዳይ ኢንስቲትዩት የመካከለኛው ምስራቅ ከፍተኛ ተመራማሪ ዶክተር መሐመድ ሰይድ አስታውቀዋል። እንደ አውሮፓውያን አቆጣጠር በ2018 ኢትዮጵያን ከአባልነት በማግለል የተቋቋመው የቀይ ባህር ፎረም ሰሞኑን የኢትዮጵያ መንግስት ለሚያነሳቸው በአካባቢው የራስን ወደብ የመሻት ፍላጎቶች አንዱ ምክንያት ስለመሆኑም ተመራማሪው ይናገራሉ። የአፍሪካ ቀንድ ፖለቲካን በቅርበት የሚከታተሉት ኤርትራዊው አቶ ዮሐንስ ክፍሌ በበኩላቸው ኢትዮጵያ በቀይ ባህር ጉዳይ ላይ ይመለከተኛል ማለቷ ትክክል አይደለም ሲሉ ይሞግታሉ። አስማማው ነው በዚህ ጉዳይ ላይ ተከታዩን አዘጋጅቷል።
ጠቅላይ ሚኒስትር አብይ አህመድ በቅርቡ መተንፈሻ በማለት የገለጹትን የባህር በር ወይም ወደብ ለኢትዮጵያ አስፈላጊ እንደሆነ በይፋ ማሳወቃቸውን ተከትሎ የቀይ ባህርና የአሰብ ወደብ ጉዳይ ቀጠናዊ ትኩረትን ስቧል። በውጭ ጉዳይ ኢንስቲትዩት የመካከለኛው ምስራቅ ከፍተኛ ተመራማሪ ዶክተር መሐመድ ሰይድ የዓለም የጂኦፖለቲካ ምርት የሆነው ቀይ ባህር ከትላንት እስከ ዛሬ የሌላ ሀያላን ሀገራት ትኩረት ያልተለየው ነው ይላሉ።
ግሪኮች የዓለም ሀያል መሪ በነበሩበት ሰዓት ቀይ ባህርን ሳይይዙ ሀያልነታቸውን አላወጡም። አሌክሳንደር ዘ ግሬት የሚባለው መሪ ግብፅን ሲይዝ ቀይ ባህርን ይዞ ነው የዓለም ሌላ ሀያል ሀገር የሆነው። ከዛም ቀጥሎ ሮማውያኖች ሲመጡ ከአክሱማውያኖች ጋር ሆነው ይህንን ቀጠና ይዘው ነው የዓለም ሌላ ሀያል ሀገር የሆኑት። አረቦችም ከመጡ በኋላ አረቦችም እንደዚሁ ይህንን ቀይ ባህር ይዘው ማዕከል አድርገው ነው የዓለም ሀያል ኃይል የሆኑት። ከዛም በኋላ የእንግሊዝ ወይም ምዕራቡ ዓለም በኮሎኒያሊዝም በቅኝ ግዛት ሲመጣ ቀይ ባህርን ይዞ ነው ሀያል ሀገር የሆኑት ወይም ኃይላቸውም በዓለም ላይ ትልቅ ግዙፍ ኃይል የሆኑት። ከዛም በኋላ በኮልድ ዋሩም ጊዜ እንደምታየው ቀይ ባህር ወሳኝ የሆነ የጂኦፖለቲካ ማዕከል እንደሆነ ይታወቃል። እና ሁለቱ ኃይሎች ወይም በሶቪየት መራሹ እና በምዕራቡ ዩናይትድ ስቴትስ እና አጋሮቿ ቀይ ባህርን ላይ ከፍተኛ የሆነ ፉክክር ሲያደርጉ የቆዩበት ሁኔታ ነው። ኮልድ ዋር በኋላ ወይ ከቀዝቃዛው ጦርነት በኋላ ደግሞ ልዕለ ሀያል ሆና የወጣችው ዩናይትድ ስቴትስ በቦታው ላይ ከፍተኛ ተጽዕኖ እንደነበራት ይታወቃል። አሁን ደግሞ እንደምናየው ቀጠናው በከፍተኛ ሁኔታ ከፍተኛ ውጥረት ያለበት የዓለማችን የንግድ መስመር ወይም ከፍተኛ የነዳጅ ምርት የሚተላለፍበት ኢዥያንና አውሮፓን የሚያገናኝ ትልቅ የውሃ አካል መሆኑ ይታወቃል። ስለዚህ ይህም ቦታ መያዝ ከፍተኛ የሆነ ጂኦስትራቴጂክ ጠቀሜታ ስላለው ሀገራቶች በተለያየ ሁኔታ ወታደራዊ ቤዛቸውን በሆርን ኦፍ አፍሪካ በቀይ ባህር ላይ መመስረታቸው ይታወቃል። በዚህም ሁኔታ ስናይ ለምሳሌ ዩናይትድ ስቴትስ ጅቡቲ ውስጥ ቤዝ መስርታለች፣ ፈረንሳይ ቤዝ አላት፣ ጃፓን ቤዝ አላት። ሌሎችም ሀገራቶች በቀጥታም ይሁን በተዘዋዋሪ በዚህ በቀይ ባህር አካባቢ ከፍተኛ የሆነ የጦር ሰፈር ግንባታ ያደረጉበት ሁኔታ አለ። አሁን በቅርብ ጊዜ ደግሞ እንደምታየው የገልፍ ቀውስ የሚባለው በካታርና በቱርክ እንዲሁም ደግሞ በሳውዲና በአጋሮቿ መካከል በነበረ ክፍተት በቀይ ባህር አካባቢ ላይ ተጽዕኖዎች እየበረታ ያለበት ሁኔታ አለ። ደን እንግዲህ በዚህ ሁኔታ ከፍተኛ የሆነ ትጋት ያደረባቸው የመጡ የሚድል ኢስት ሀገራቶች በሆርን ኦፍ አፍሪካ አካባቢ ከፍተኛ የሆነ የጦር ቤዝ በመመስረት ወይም ለንግድ በሚል ፖርት በመመስረት ተጠምደዋል ማለት ነው። እና በአሁኑ ሁኔታ ስናይ በአጠቃላይ ከፍተኛ የሆነ ውጥረት ያለበት ቀጠና ነው ማለት ነው። የቀይ ባህር አካባቢ
95% የንግድ እንቅስቃሴዋን በቀይ ባህር ላይ የምታደርገው ኢትዮጵያ በአካባቢው ያለው አሁናዊ ተለዋዋጭ ሁኔታ የጂኦፖለቲካ ተጋላጭነት ስጋት ውስጥ እንደከተታት ዶክተር መሐመድ ይገልጻሉ። በተለይም በአካባቢው ሰፊ ቆዳ ስፋት፣ ከፍተኛ የህዝብ ቁጥርና በርካታ ኢኮኖሚያዊ ፍላጎቶች ያሏትን ኢትዮጵያን ባገለለ መልኩ የቀይ ባህር ፎረም መመስረቱ ዋነኛ የስጋት ምንጭ እንደሆነም ያስረዳሉ።
በኋላ 2018 በኋላ በምስራቅ አፍሪካ ወይም በቀንዱ አካባቢ የሰላም ንፋስ ነፍሶ ነበር። ጠቅላይ ሚኒስትሩ ከመጡ በኋላ ከኤርትራ ጋር የነበረው ግንኙነት ይሄ የሰላም ንፋስ እንደገና ደግሞ ቀይ ባህርን ተሻግሮ ሳውዲዎቹም ኤማራቶቹም ያወደሱት ሁኔታ እንደነበር ይታወቃል። ይሄን ተከትሎ ግን ይሄም ሳይቆይ RSF የሚባል ወይም የሬድ ሲ ትብብር ሀገራት የሚባል ኢትዮጵያን ያገለለ አንድ ቀጠናዊ ድርጅት ተቋቁሟል። እና በዚህ ውስጥ ግብጽ አለች። ሶስቱ የቀይ ባህር የፖርት ሀገራቶች የምንላቸው የወደብ ሀገራቶች ኤርትራን ጨምሮ ጅቡቲን ጨምሮ ሶማሌን ጨምሮ እነዚህ አባላት ያሉበት እና ከዛኛው የቀይ ባህር ማዶ ደግሞ እነ ጆርዳን፣ እነ የመን እና ሳውዲ ያሉበት አንድ ማዕከል ተፈጥሯል ማለት ነው። ይሄ ማዕከል እንግዲህ ኢትዮጵያን ስጋት ላይ ጥሏታል። እና ምንድነው እነዚህ ሀገራቶች ኢትዮጵያን በማግለላቸው ከፍተኛ የሆነ ስጋት እንደነበረና በጊዜው የነበሩት የውጭ ጉዳይ ሚኒስትርም ኃላፊዎች መግለጫ ሰጥተዋል ኢትዮጵያ መገለል የለባትም የሚል ሐሳብ አቅርበዋል። እና በዛ አይነት ሁኔታ ላይ ያለ ነው እንግዲህ ሁኔታዎቹ በመጠንከር ይሄ ቀጠናን እኛ እናደርጋለን የሚል ወታደራዊ ልምምድ ሁሉ ለአምስት ዓመታት ሲካሄድ ነበር። ከ2018 RSF ወይም የቀይ ባህር ህብረት ሀገራቶች ከተመሰረተ በኋላ ቀዩ ማዕበል የሚል የወታደራዊ ልምምድ በቀይ ባህር ላይ ለአምስት ተከታታይ ዓመት እስካምና 2022 ድረስ ተካሂዷል ማለት ነው።
ከቅርብ ጊዜያት ወዲህ በኢትዮጵያ መንግስት በኩል የሚነሱ የባህር በር ባለቤትነት ወይም የወደብ ተጠቃሚነት መብትን የሚያረጋግጡ ፍላጎቶች ፎረሙ በመመስረቱ በተፈጠሩ ለውጦች የተነሳ እንደሆነም ዶክተር ማመን ይናገራሉ።
ይሄ ፖቴንሻሊ ምን ሊያመጣ ይችላል? ምን አይነት ትሬት አለው ብትለኝ አንደኛ ከግብጽ ጋር ያለው ግንኙነት እየሻከረ ከሄደና ወደፊት እየጠነከረ ከሄደ በእኛ ናሽናል ኢንትረስት ላይ ቀጥተኛ ሆነ ተጽዕኖ አለ። ምናልባት ግብጽ ኢንትረስቷ ህዳሴው ግድብ ላይ እያደገ ከመጣ እንዲሁም ደግሞ እነ ሳውዲ ሌሎችም በዚህ አጀንዳ የሚገዙት ከሆነ ኢትዮጵያ ወደፊት ልክ ኳታር ላይ እንደተደረገ 2014 ላይ ይታያል። ጂሲሲ ራሱ አባል ሀገር የሆነችውን ኳታር በአልጀዚራ ጉዳይ ላይ እና በሌላ ፖለቲካዊ እሰጥ አገባ ኳታርም ራሷ ብሎኬድ አድርገዋታል፣ አግደዋታል። አንዱ ፖቴንሺያል ይሄ ተገማች ትሬት ነው፣ ተገማች የሆነ አደጋ ነው እንጂ አክቹዋሊ ይሆን ላይሆን ይችላል። ግን ግብጽ አጀንዳውን መተረግበው ከሆነ እና ሳውዲ የሚገዙት ከሆነ እነዚህ ሶስት የፖርት ሀገሮች ኢትዮጵያ ልትጠቀምባቸው ጅቡቲንም ጨምሮ በRSF ውስጥ ስር ነው ያሉት። ስለዚህ ነገሩ ምንድነው በስምምነታቸው የአንዱ የሴኩሪቲ ጥቃት የሌላው የደህንነት ስጋት ነው ብለው የተስማሙበት ጉዳይ ስለሆነ ኢትዮጵያም በዚህ ሁኔታ ምናልባት የፖርት ሸትዳውን የመዘጋት አደጋ ሊያንዣብብ ይችላል የሚል ተገማች የሆነ አደጋ አለባት። አንደኛ ይሄ ነው። ሁለተኛው እንደምታውቀው ከ2014 በኋላ ከገልፍ ክራይሲስ በኋላ ሆርን ኦፍ አፍሪካ አረቦቹ ወደብ የመግዛት የሚሊተሪ ቤዝ ወደብ የመግዛት እርምጃ ውስጥ ነው ያሉት ሀገራቶች በሆርን ኦፍ አፍሪካ። ኢትዮጵያ አንድ ፖርት ነው ያላት የምትጠቀመው በጅቡቲ ነው። እነዚህ ሀገራቶች እየተስፋፉ ከመጡና ፖርቱን በረብጣ ብራቸው የሚገዙ ከሆነ ኢትዮጵያን ሳፎኬት የማድረግና አማራጭ ፖርቶች እንዳታገኝ የመሻማት ሁኔታ ይኖራል ማለት ነው። ይሄ ሌላው ፖቴንሻል ተገማች የሆነ አደጋ ነው። ኢኮኖሚው ላይ ቀጥታ የሆነ ተጽዕኖ ሊኖረው ይችላል። ሌላ እንደምታውቀው የኢንተርኔት ፋይበር ኬብል አለን በቀይ ባህር አካባቢ ላይ። ይሄ ፋይበር ኬብል በሱዳን አካባቢ መስመር አለ ይገባል ከቀይ ባህር ላይ ተጠልፎ እና የዚህን ኬብል ሰፕላየር የሆኑት አቅራቢ የሆኑ ካምፓኒዎች ይሄን ኬብል የመጠበቅ ኃላፊነት የሀገራቶች እንደሆነ ብዙ ጊዜ ሪፖርት አውጥቷል። ዴን ኢትዮጵያ እንግዲህ በእነዚህ ኃይሎችና በሌላ መንግስታዊ ያልሆኑ ነን ስቴት አክተር በዛ ላይ እንደናል ሸባብ ሌሎችም ኃይሎች በዛ ይንቀሳቀሳሉ ነው። እና እንደምታዩ የኢትዮጵያ ቴሌኮም በከፍተኛ ሁኔታ አድጓል። 70 ሚሊዮን ሰብስክራይበር አሉ ጠቅላይ ሚኒስትሩ እንዳሉት። ፋይበር ኬብሉ ደግሞ ቴሌኮም ኢንዱስትሪው ቺፕ እንዲሆን ቀላል እንዲሆን የዲጂታል ኢንፍራስትራክቸሩ ላይ ከፍተኛ የሆነ ምርታ እያሳየበት ያለበት ሁኔታ ነው ያለውና እነዚህን ሁሉ አደጋ ላይ የሚሆኑበት ሁኔታ ስላለ ያንን ተከትሎ እንግዲህ የኢትዮጵያ መንግስት ሴኩሪታይዝ አድርጎታል። ይሄ ነገር በቀይ ባህር ያለው ሁኔታን በትክክል የተረዳውና በፓርላማውም ላይ ኢትዮጵያ በዚህ ጉዳይ ላይ ዝም ብላ እንደማታይ ያንን ተከትሎ ከሪቶሪክ ከንግግር በስተጀርባ ደግሞ ኔቪ መመስረቷም ይታወቃል። ኔቪ የምትመሰረትበት ሁኔታ እነዚህ ጥቅሞች ይጎዳሉ ከሚል እይታ ነው ማለት። ስለዚህ እነዚህ ሁኔታዎች በአጠቃላይ በቀይ ባህር አካባቢ ላይ ያለው ስጋት እንዲያይል ሆኗል። አሁን እንግዲህ በጠቅላይ ሚኒስትሩም ወይም በሌሎችም አካላቶች በቀይ ባህር ያለው ሁኔታ እንግዲህ እዚህ ደረጃ ላይ ለመድረሱ እነዚህ ሁኔታዎች ገፊ ምክንያቶች ናቸው ብለን ማየት እንችላለን።
ባለፈው ሳምንት በመንግስት ብዙሃን መገናኛዎች የተላለፈው የጠቅላይ ሚኒስትር አብይ አህመድ ንግግር ተከትሎ ኤርትራ የኢትዮጵያን ስም ሳትጠቅስ የወደብ ጉዳይ ለውይይት የሚቀርብ አጀንዳ እንዳልሆነ በይፋ ገልጻለች። በአንጻሩ ሶማሊያና ጅቡቲ ይፋዊ መግለጫ ባይሰጡም በከፍተኛ ኃላፊዎቻቸው በኩል የጠቅላይ ሚኒስትሩን ሀሳቦች እንደማይቀበሉ ማስታወቃቸው ተነግሯል። የኢትዮጵያና የኤርትራን ፖለቲካን በቅርበት የሚከታተሉት ኤርትራዊ የፖለቲካ ተንታኝ አቶ ዮሐንስ ክፍሌ ጠቅላይ ሚኒስትሩ ቀይ ባህርን አስመልክቶ ያነሱት ሀሳብ ተቀባይነት እንደሌለው ይተቻሉ።
ፕራይም ሚኒስትሩ የሰሞኑ ስለ ቀይ ባህር የሰጡት ስቴትመንት ኢትዮጵያኖችንም ኤርትራኖችንም አስደንቋቸዋል። ውድቅም ተደርጓል በሁለቱም ሀገሮች ህዝቦች መካከል ይሄ ነገር ተቀባይነት እንደሌለ የእሳቸው ሀሳብን ሁሉም አስመልክቶታል። ፐብሊክ ላይ ወጥቷል። ሰውም አስተያየት ሰጥቶበታል። ያለው ምርጫ በኢትዮጵያና በኤርትራ በኩል ስለ አሰብ አጠቃቀም ሁለቱ ሀገሮች ስምምነት ላይ ደርሰው በምን አይነት አጠቃቀም በምን አይነት ውል እንደሚያካሂዱት እዛ ላይ ብቻ ነው የሚተኩረው። ኤርትራ እንደ አሰብ ባለቤትነት፣ ኢትዮጵያ እንደ አሰብ ተጠቃሚነት በዛ ላይ መጥተው ስምምነት አድርገው ያንን ቦታ ላይ ነው። ኢትዮጵያ እዛ ያለውን አካባቢ ወደቦች በህጋዊ መንገድ ለመጠቀም መብት አላት። ህግ የሚሰራው ተቀባይ አገሩ በሱ ጉዳይና በሱ ሁኔታ የሚስማማ ሆኖ ሲገኝ ብቻ ነው። ስለዚህ የሰሞኑን የፕራይም ሚኒስትሩ አገላለጽ ምን ያስደነገጠው እስከ ጉልበት መጠቀም የሚለውን ነገር ነው። ስለ ዲፕሎማሲ እያወራ ስለ ጉልበት አታወራም። ስለዚህ ምናልባት አንድ ቀን ፕራይም ሚኒስትሩ ይህን ነገር ወደ ኋላ ይስቡታል ብዬ ነው የምገምተው። ይህንን አገላለጻቸውን አስተካክለው ይመጣሉ ብዬ ነው የምገምተው።
ጉዳዩ በቀጠናው መጻኢ ጸጥታ ላይ አሳሳቢ ስጋት መፍጠሩን ተከትሎ ትላንት በተከበረው የመከላከያ ሰራዊት ቀን ክብረ በዓል ላይ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ማንኛውንም አይነት ፍላጎቶቿን በወረራና በኃይል አታስፈጽም ሲሉ ተናግረዋል።
ኢትዮጵያ በኃይልና በወረራ ማስተካከት የምትፈልገው አንዳች ነገር የለም። ለጋራ ጥቅም፣ ለጋራ እድገት፣ ለጋራ ብልጽግና ሁሉም አሸናፊ የሚያደርጉ ጉዳዮች ከወንድሞቻችን ጋር ተወያይተን የጋራ ጥቅም የምናስከብር እንጂ በኃይል ፍላጎቶቻችን ለማስተካከት ወንድሞቻችን ላይ ቃታ የምንሰነዝር እንዳልሆን በአጽንኦት ላረጋግጥላችሁ እወዳለሁ።
ይህ የጠቅላይ ሚኒስትሩ ንግግርም ሰሞኑን በቀጠናው ተፈጥሮ የነበረውን ስጋት መልክ ለማስያዝ በመነሻነት እንደሚያግዝ ዶክተር መሐመድ ሰይድ ይናገራሉ።
ንግግራቸው ምናልባት ነገሩን በአጀንዳነት ማርኬት የተደረገበት ትክክል ባይሆንም እነሱ ግን አሁን በዚህ ንግግር ጥሩ ግልጽ አድርገዋል። ያሉበትን መንገድ በዛ አይነት እንዳልሆነና ነገር ግን ከቀጠናው ሀገራቶች ጋር በንግግር እንደሚፈቱ ዛሬ ግልጽ አድርገዋል። ይሄ ግልጽ ማድረጋቸው ምናልባት የቀጠናው ሀገራቶችን ተወሰነ ደረጃ ነገሩ እንዲረግብ ያደርገዋል።
ጠቅላይ ሚኒስትር አብይ አህመድ በንግግርና በድርድር የጋራ ጥቅሞቻችንና ፍላጎቶቻችን ለማሟላት ቁርጠኛነት ሲሉ በሰራዊት ቀን ባደረጉት ንግግራቸው ላይ ባጽንኦት ገልጸዋል። ይህም ሆኖ ኢትዮጵያ በቀይ ባህር ጉዳይ ይመለከተኛል ማለቷና የጥቅም ጥያቄ ማንሳቷ አሁንም ትክክል እንዳልሆነ ኤርትራዊው አቶ ያንስ ክፍሌ ሞግታሉ።
ቀይ ባህርን የሚመለከተው ቀይ ባህርን የሚያዋስኑት እንደ ኤርትራ፣ ሶማሊያ፣ ጅቡቲ፣ ሱዳን ወደ ላይ ከፍ ካልክ ደግሞ ወደ ኢጅፕት አካባቢ የሚደርስ ነው። እንዲሁም ሊቢያ የኢትዮጵያ አላማ ወይም የፕራይም ሚኒስትሩ አላማ እዚህ መሳተፍ አለብን፣ ድምጻችን መሰማት አለብን የሚለው ፖለቲካ ሊገባኝ አልቻለም። ኢትዮጵያ የሚመለከት ጉዳይ አይደለም። ኢትዮጵያ ከፖርቶቹ ጋር ከሀገሮቹ ጋር ተስማምታ ፖርቱን ለመጠቀም እያንዳንዱ አገር ግላዊ ሪሌሽንሺፕ ሊኖራት ይችላል፣ ስምምነት ይችላል። ከዛ አልፎ ግን የእሳቸው የፖለቲካ ተጽዕኖ ቀይ ባህር ላይ ሊኖርም ይኖራልን ብዬ የምገምተው ምንም ነገር የለም በዚህ በእሳቸው አነጋገር ማለት ነው።
ዶክተር መሐመድ ሰይድ በበኩላቸው ኢትዮጵያ ቀይ ባህርን አስመልክቶ የምታነሳቸውን ጥያቄዎች የጎረቤት ሀገራት ፍላጎትን በማማከለ መልኩ ለመፍታት የምስራቅ አፍሪካ የልማት በየነ መንግስታት ኢጋድን ጨምሮ የዲፕሎማሲ አማራጮች ላይ መስራት ይገባታል ይላሉ።
አንደኛ እነዚህ ሀገራቶች ስጋት እንዳይኖራቸው በአፍሪካ ማዕቀፍ በተለይ የጎረቤት ሀገራቶች ኤርትራን፣ ጅቡቲ እና ሶማሊያን ኢጋድ በሚለው ማዕቀፍ በዛ ውስጥ ንግግር መጀመር አለበት፣ በንግግር ሊፈታ ይገባል የሚል ሀሳብ አለኝ። አንደኛው መንገድ ይሄ ነው። በኢጋድ ውስጥ እንደሚታወቀው የሬድ ሲ ታስክ ፎርስ የሚባል አንድ አደረጃጀት ተፈጥሯል፣ በተለይ በቀይ ባህር ያለውን ጉዳይ ለመፍታት ማለት ነው። ስለዚህ ይሄ የኢጋድ የሬድ ሲ ታስክ ፎርስ ሀገራቶችን በማነቃቃት ለድርድር ለውይይት መድረክ መክፈት አለበት። በዚህ አይነት ሁኔታ እንግዲህ በአካባቢው ላይ ያለው ውጥረት እንዲረግብ ማድረግ ይቻላል ነው። ሁለተኛ በአርኤስኤስ የመጣውን ችግር ለመፍታት ደግሞ ባይላተራል በሆነ መንገድ ከነ ሳውዲ እንዲሁም ከሌሎች አባላት ሀገራቶች ኢትዮጵያ አርኤስኤፍ ውስጥ የምትገባበትን መንገድ ለአርኤስኤፍ ደግሞ አላማዎች ትልቅ አስተዋጽኦ እንደምታደርግ በማስረዳት ምክንያቱም አርኤስኤፍ ካስቀመጣቸው አላማዎች አንደኛው ሽብርተኝነትን መዋጋት ነው የሚለው። ምስራቅ አፍሪካ ውስጥ እንግዲህ በህዝብ ቁጥሯን ቢሆን ሽብርተኝነትን በመዋጋት ረገድ ከፍተኛ አስተዋጽኦና ሚና ያላት ኢትዮጵያ ነው። ስለዚህ እነዚህን አጀንዳዎች ከማሳካት አንጻር እነሱንም በማሳመን አርኤስኤፍ ውስጥ አባል የምትሆንበት ወይም ደግሞ ኦብዘርቨር ስታተስ የተመልካች ስታተስ የምታገኝበትን መንገድ እንዲፈጠር ከፍተኛ የሆነ የዲፕሎማሲ ጫና ማድረግ አለባት። በእንደዚህ አይነት በሁለቱ መንገድ እንግዲህ ኢትዮጵያ ጥቅሞቿን በቀይ ባህር ላይ የምታስከብርባቸው መንገዶች እነዚህ ሁለት መንገዶች ናቸው ብዬ አምናለሁ።
አሁን 120 ሚሊዮን ህዝብ እንዳላት የምትገመተው ኢትዮጵያ ከቀይ ባህር እንዲሁም ከአሰብና ምጽዋ ወደቦች ተጠቃሚነት የተለያየችው ኤርትራ በ1985 ዓ.ም ነጻነቷ ማወጇን ተከትሎ ነው። ይህም ሆኖ ኢትዮጵያ እስከ 1990 ዓ.ም ድረስ የኤርትራን ወደቦች መጠቀም ብትቀጥልም በዚህ ዓመት በሁለቱ ሀገራት መካከል በተነሳው ጦርነት ምክንያት ለወደብ አገልግሎት ፊቷን ወደ ጅቡቲ ለማዞር ተገዳለች። ለዚህ የጅቡቲ ወደብ ኪራይም ከ1.5 ቢሊዮን የአሜሪካን ዶላር በላይ በዓመት እንደምትከፍልም ይነገራል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
ከአሜሪካ ድምፅ ዋሽንግተን ዲሲ በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት የሚተላለፍላችሁ የቅዳሜ ምሽት መሰናዷችን ይቀጥላል። ለምሽቱ የያዝናቸውን ዘገባዎች እዚህ ላይ ፈጽመናል። ከዚህ በማስከተል በሙዚቃ ቃና ከእንግድ ወልዴ ጋር ዘና ትሉ ዘንድ እጋብዛለሁ።
ጤና ስጥልኝ፣ እንደምን አመሻችሁ። ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊ የሙዚቃ ቃና አሁን ጀምሯል። ሙዚቃዎቹ መራርጬ ወደ እናንተ የማደርሰው እንግዲህ ወልዴ ነኝ። እስከ 4 ሰዓት አብራችሁን እንድትቆዩ ጋብዛለሁ።
There's a light, certain kind of light that never dawned on me. I want my life to
ቀደም ብሎ በዲጂ ሲክስ ዘፈነ ነው የምጋብዛችሁ ካናዳዊው ማይክል ቡብሌ ያቀነቀነው ነው to love someone If I ain't got you, if I ain't got you, baby, you don't know what it's like. Baby, you don't know what it's like to love somebody, to love somebody the way I love you. I see your face again And I know my frame of mind It ain't gotta be so fine And I'm blind Yeah, I'm blind But I'm a man If I ain't got you, if I ain't got you, but listen, you don't know what it's like. Baby, you don't know what it's like to love somebody, to love somebody the way I love you. Love somebody, love somebody the way I love you.
Michael Bublé number to love somebody. Yeah, música gana, you got to love.
This one now. Cool and deadly style. Charge you up the mic and see no sticks in it. I just don't want to keep them on.
መተሳሰቡ ጥቅምና ፍጻራችን አንተ ጎነው ግዘለኒ እኔ ላንተ ዶክተር ግዚያ ወንጭ ነው ታው አያ ታመንም ይቀር ለትንሹም ለትልቁም አያ ከፋን ምን ዘነስ
ካደም መጥቀ ቻቺ ታ
ምንም ሁሉ ግዜ ትንሳሳ መመካከር ደክ ነውና አላለው ጥፋት አንተን ደረጃ ካደም መጥቀኝ አባሪን ግምብም ብትረዳኝ ከናው ከፈያም ሳንረከ
ቻቺ ታደሰን አመስግነን ወደ King of Pop Pop ስልት ንጉስ ወደ ሆነው Michael Jackson እናልፋለን ቤቴ የማታሸንፈው ጥሉስት አትግባ ማምለጥ ብልህነት ነው እናም ሩጣ ሀምልጥ ይያለ ነው ማይክል ሩጫ ማዘውተሩ ለዛም ሳይደረና ይገርም Jack, Beat It Number by Michael Jackson. Gum gum, diba kullu taftasa. በኩሉ ታፈሰ ነበር ጉም ጉም ሲል የነበረው James Brown, This is a Man's World. ከመድረክ የተቀረጸ ነው። የወንዶች ዓለም ነው። ወንድ ብዙ ፈጥሯል። ሁሉም ነገር ግን ካለ ሴቶች ዋጋ የለውም ያለ ነው። ዘፈኑ ከተዘፈነበት ዘመን አንፃር James Brown ተራማ ያስተሳሰብ ያለው ነበር ማለት የሚቻል ይመስለኛል። To carry the heavy load. Maybe be let the light. To take us out of the dark. Man made the boat for the water. This is a man's world, the James Brown number. ታ ገብረህይወት ነው አንቺም እንደሌላ ወይም የፍቅርን ጎጃ እጽኙ ስልቱ ነው የምስተናበታችሁ በዚህ ዜማ ነው ለሳምንት ከጥሮ ይዘንልላይ እንግዲህ ወልደኝ ሰላም
Baka.
አድማጮቻችን ለምሽት ያዝነው መሰናዶ እዚህ ላይ ፈጽመናል። ኤደን ገረመው መሰናዶውን በመምራት፣ ብርሃን ኃይሉ በቅንብሩ፣ ጽዮን ግርማ በዋና አዘጋጅነት ከመላው የአሜሪካ ድምጽ የዲጂታል ላይ ስቱዲዮ ባለሙያዎች ጋር በመሆን አብረናችሁ ቆይተናል። እናንተም አብራችሁን ስለነበራችሁ እናመሰግናለን። ሰላም ጤና ይስጥልን። ደህና ደሩ።